ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሉ ወደፊት የምናጣራቸው ግን
የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት መምሪያ ኃላፊው አቶ ጥላሁን እንደሻው ኦሮሚያ ውስጥ እስከዛሬ ተገድለዋል እና ታስረዋል ስላሏቸው ሰዎች ከተናገሩት የተወሰደ ነው። በዜና መጽሔት ዝርዝሩ እናቀርባለን።
በዚሁ በኦሮሚያ የተለያዩ አካባቢዎች ከተቀሰቀሰው የተቃውሞ እንቅስቃሴ ጋር ተያይዞ በጅማና የሐሮማያ ዩኒቨርሲቲዎች ትላንት ምሽትና ዛሬ ማለዳ ላይ የተከሰቱ ድንገቶችን የተመለከቱ ዘገባዎችም ደርሰውናል። በዕለቱ አብይ ርዕስ ይቀርባሉ።
ለምሽቱ ካሉን ዜናዎች ደግሞ የግብጽ ምክር ቤት ፕሬዚደንቱ ያወጧቸውን ከ300 የሚበልጡ አዋጆች ማጽደቅ ለመጀመር ከሶስት ዓመት በሚበልጥ ጊዜ ውስጥ ለመጀመሪያ ጊዜ ስብሰባ እያደረገ ነው። ምግብ፣ መድኃኒትና የብርድ ልብሶች የያዙ የጭነት መኪናዎች ዛሬ ሰኞ ወደ ሶስት ህዝብ በረሃብ ተጠቅቷል ወደ ተባለበት የሶሪያ ከተሞች ተንቀሳቅሰዋል የሚሉት ይገኙበታል።
ሳምንታዊው መደበኛ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በየመልክ መልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ጥር 2008 ዓመተ ምህረት ዝግጅቶቻችን ጋር ተረኛ አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ዋግነር ሮበርት ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የግብፁ ፓርላማ ከሶስት ዓመት በሚበልጥ ጊዜ ውስጥ ትናንት ለመጀመሪያ ጊዜ ስብሰባ አድርጓል። ፕሬዚደንቱ አብደልፋታህ ኤልሲሲ እንደ አውሮፓውያን አቆጣጠር ከ2014 ዓ ም አንስተው ያወጧቸውን ከ300 በላይ የሚሆኑ አዋጆች ማጽደቅ ለመጀመር መሆኑን የተነገረው የትናንቱ የፓርላማው የመጀመሪያው መክፈቻ ጉባኤ የቀድሞ ጀነራል የአሁኑ ፕሬዚደንት ሲሲ ስልጣን ከያዙ ወዲህ ለሁለት ዓመታት ሲያካሂዱ የቆዩትን አስተዳደሩን በአዲስ መልክ የማዋቀር ሂደት መጠናቀቁን የሚያመለክት እንደሆነ አሶሲየትድ ፕሬስ ዘግቧል።
ደቡብ ኮሪያና ዩናይት ስቴትስ ወደ ኮሪያን ልሳነ ምድር መላክ ስለሚችሉ መሳሪያዎች የዩናይት ስቴትስ ስትራቴጂካዊ አካላት ጋር እየተወያዩ መሆናቸውን አንድ የደቡብ ኮሪያ ባለስልጣን ተናገሩ። ዩናይት ስቴትስ ሰሜን ኮሪያ በቅርቡ ላካሄደችው የኒውክሌር መሳሪያ ሙከራ ምላሽ ለመስጠት መሆኑ በሚያስታውቅ እርምጃ ትናንት ባለ ረዥም ርቀት ቦምብ ጣይ አውሮፕላን በደቡብ ኮሪያ የአየር ክልል ላይ አብርራለች። የደቡብ ኮሪያ የመከላከያ ሚኒስትር ቃል አቀባይ ኪም ሚን ሲዩክ ለሮይተርስ በሰጡት ቃል ሶልና ዋሽንግተን ተጨማሪ ስትራቴጂያዊ መሳሪያዎችን ስለሚያሰማሩበት መንገድ በተከታታይና በቅርበት እየተወያዩ መሆናቸውን ገልጠዋል። ዝርዝሩ ስለመግባት ግን ፈቃደኛ አልሆኑም።
ምግብ፣ መድኃኒትና የብርድ ልብሶች የያዙ በአጀብ ተጓዥ የጭነት መኪናዎች ዛሬ ሰኞ ወደ ሶስት የሶሪያ ከተሞች አምርተዋል። በአፍቃሪ መንግስት ኃይሎችና በሽምቅ ተዋጊዎች ውጊያ በተጠመዱት ከተሞች ህዝቡ ለከባድ ችጋር ተጋልጧል። እርዳታዎቹ ሊባኖስ ድንበር አጠገብ ወዳለችው ማዳያ ከተማና ቱርክ ወሰን ላይ በሚገኘው ኢድሊብ ክፍለ ሀገር ወዳሉት ፉዋና ካፍራያ ወደ ተባሉት ከተሞች ይደርሳሉ ተብሎ ነው የሚጠበቀው። የእርዳታውን ጥረት በጋራ የሚያካሂዱት ዓለም አቀፍ ቀይ መስቀል፣ የሶሪያ ቀይ ጨረቃና የተባበሩት መንግስታት ድርጅት መሆናቸው ተዘግቧል። የሶሪያ መንግስት እርዳታ ወደ ከተሞቹ እንዲያልፍ ባለፈው ሳምንት ነው የፈቀደው። እርዳታ የጫኑት ተሽከርካሪዎች ወደ አካባቢው ተቃርበናል ብለው ከማስታወቃቸው በስተቀር እርዳታው ከተሞቹ ደርሰዋል ያሉት ነገር የለም።
ፓኪስታን የአፍጋኒስታንን የሰላም ሂደት ለማንሰራራት ስለሚቻልበት መንገድ የሚነጋገር የአራትዮሽ ድርድር በማስተናገድ ላይ ነች። በድርድሩ አፍጋኒስታን፣ ቻይናና ዩናይት ስቴትስም ይካፈላሉ። የፓኪስታን ጠቅላይ ሚኒስትር ነዋዝ ሸሪፍ፣ የውጭ ጉዳይ አማካሪ ሳርታጅ አዚዝ ውይይቱን በንግግር ከፍተዋል። የእርቀ ሰላሙን ሂደት ዋና ዓላማ ታሊባኖችን ወደ ድርድሩ ጠረጴዛ እንዲመጡ ማድረግና የፖለቲካ ግባቸውንም ለማሳካት ውከትን እንዳይጠቀሙ ማበረታቻ መስጠት ነው ብለዋል። አፍጋኒስታን ውስጥ ባለፈው አንድ ዓመት የታሊባን አመጽ እየተስፋፋ መምጣቱ ጦርነት በበጣጠቃት አገር በባሰ የደም መፋሰስና አለመረጋጋት ይመጣል የሚል ስጋት ፈጥሯል።
ሳውዲ አረቢያ ጽንፈኞችን መደገፍና የሃይማኖት ጥላቻን ማጫጫር ወይም ደግሞ በመካከለኛው ምስራቅ መረጋጋት እንዲሰፍን ገንቢ ሚና መጫወት ከሁለቱ አንዱን መምረጥ ይኖርባታል ሲሉ የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ተናገሩ። ዛሪፍ በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ ባወጡት ጽሑፍ ሳውዲ አረቢያ ኢራን ከዓለም ሀያላን ጋር የደረሰችውን የኒውክሌየር መርሃ ግብሯን የተመለከተውን ስምምነት መቃወሟንና የመን ውስጥ የምታካሂደውን ወታደራዊ ዘመቻ እንዲሁም በኢራን ዲፕሎማሲያዊ ተቋማት ላይ የምታደርሰውን ጥቃት ነቅፈዋል። ባለፈው የሀጂ ኡምራ ጉዞ ወቅት የደረሰውና ብዙ መቶ ኢራናውያንም የሞቱበትን አደጋን በተመለከተ የኢራኑ የውጭ ጉዳይ ሚኒስትር ነቀፌታ ሰንዝረዋል። በየመንና በሶሪያ ጦርነቶች በተቃራኒ ጎራ የቆሙት ሁለቱ የመካከለኛው ምስራቅ ሀያላን ሀገሮች ውጥረታቸው ባለፈው የአውሮፓውያን ዓመት እየተባባሰ መሄዱ የሚስተዋል ነው። በመጨረሻም የዩናይትድ ስቴትስ የአክሲዮን ዋጋ እንደ አውሮፓው ሁሉ ዛሬ ሰኞ በጥቂቱ በርታ ብሎ ጀምሯል። የአዲሱ የአውሮፓውያን 2016 ዓመተ ምህረት የመጀመሪያ ሳምንት የአክሲዮኖች ገበያ ተዘበራርቆ የነበረ ሲሆን የእስያ ገበያዎች ደግሞ የቻይና ምጣኔ ሀብት እድገት በፈጠረው ስጋት ምክንያት እንዳሽቆለቆሉ ናቸው። በአውሮፓ ገበያዎች የሸቀጥ ዋጋ በተደጋጋሚ አንዴ ትርፍ አንዴ ኪሳራ ሲፈራረቅበት ከቆየ በኋላ ዛሬ በጥቂቱ አገግሟል። በእስያ የሻንጋይ የሸቀጥ ሰንጠረዥ ባለፈው ሳምንት ከነበረው የ10% ውድቀት ላይ በ5% አሽቆልቁሏል። የሆንግ ኮንግ ገበያዎች 2.8፣ ሲድኒ 1.2 ኪሳራ ሲያሳዩ የቶኪዮ ገበያ ደግሞ በዓመት በዓል ምክንያት በመዘጋቱ የዋጋ ሁኔታውን ይብሱን አዘበራርቆታል። ባለፈው ሳምንት ለንደን 5.3%፣ ፓሪስ 6.5%፣ ፍራንክፈርት 8.3% ኪሳራ ማሳየታቸው አይዘነጋም። የሩሲያ ገንዘብ ሩብል ዛሬ ገበያው እንደተከፈተ 2 ገደማ በማሽቆልቆሉ $1 በ76.1 ሩብል መገዛቱ ታውቋል። አድማጮች፣ ዜናው በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። አሁን የዕለቱ አብይ ርዕስ
የአብይ ርዕሳችን በወቅታዊ የኢትዮጵያ ጉዳዮች ላይ ያተኩራል። እየተሰናዳ ነው። ሌላም ዝግጅት አለን። አሁን ወደ አዲስ አበባ የሚወስደን ነው ቀዳሚው። ከአዲስ አበባ ማስተር ፕላን ጋር ተያይዞ ሰሞኑን ኦሮሚያ ውስጥ በተፈጠረው የተቃውሞና አለመረጋጋት ምክንያት ተገደለ ያሉት ሰው ቁጥር 89 መድረሱን የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት መምሪያ ኃላፊው አቶ ጥላሁን እንደሻው ማምሻውን ለአሜሪካ ድምፅ ገልጠዋል። አቶ ጥላሁንን ያነጋገረው ሰለሞን አባተ ተከታዩን አሰናድተዋል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከትናንት በስቲያ ቅዳሜ ባወጣው መግለጫ ታስረዋል የተባሉት የአባሉ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ መሪዎችና አባላቱ እንዲፈቱ ጠይቋል። መድረክ በዚሁ የሕዝብ ግንኙነት መምሪያው በበተነው መግለጫው ላይ የኦፌኮን ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና በቁም እስር ላይ ይገኛሉ ያላቸውን ዋና ጸሐፊውንና የመድረክን የሥራ አስፈጻሚ ኮሚቴ አባሉን አቶ በቀለ ነጋን ጨምሮ በየደረጃው ያሉ 10 የፓርቲውን መሪዎች ስም ዝርዝር አውጥቷል። ለመሆኑ ይህ የቅዳሜው መግለጫ የሕዝብ ግንኙነት ጽሑፍ ነው ወይስ የመድረኩ መግለጫ? የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊው አቶ ጥላሁን እንደሻውን ማምሻውን አግኝቻቸው ነበር። በእጃቸው ያሉ አዳዲስ መረጃዎችስ ይኖሩ ይሆን? ይቀጥላሉ።
ትክክል። መምሪያው የሚያወጣው የመድረክን አቋም መሰረት አድርጎ ነው። እንግዲህ መድረክ ከዚህ በፊት የተለያዩ መግለጫዎችን አውጥቷል። እዚህ ጉዳይ ላይ የተወያየ የያዛቸው አቋሞች አሉ። እነዚህን አቋሞች መሰረት አድርጎ ነው መግለጫ ያወጣ።
መድረክ በምን መድረክ ላይ ነው እንዲህ አይነቱን አቋም ያወጣው ወይም እንደዚህ አይነቱ ድምዳሜ ላይ የደረሰው?
ሁለት ጊዜ መግለጫዎችን አውጥቷል። ታህሳስ 5 ቀን እዚሁ ጉዳይ ላይ መግለጫ አውጥቷል። ከዚህ ጋር ተመሳሳይ የሆኑ መጥኖች ናቸው። ዝርዝር ጉዳዮቹ በዛን ወቅት ጠይቀን ነበር። ከዛ በኋላ ግን ግድያው ያኔ 32 ሰው ነበረ ዝርዝር ያወጣ ነው በመሞቱ ማለት ነው። ዛሬ ግን ወደ 8 ደርሷል።
እንደገና ይጥሩልኝ
የጠየቅነው ጥያቄ
ስንት አሉኝ?
9 ሰው ዝርዝር ደርሶናል አሁን እና አድራሻቸው ማለት ነው።
ይቅርታ፣
አድራሻቸውን ያላገኘንና ዝርዝራቸውንም ያላገኘናቸው አሉ። ወደፊት የምናጣራቸው ግን በቀጥታ ያገኘናቸው ስማቸውና አድራሻቸውን ያገኘን ወደ 89 ሰው ደርሷል በዛሬው ቀን። በየጊዜው እየጨመረ ይሄ ችግር በመሄዱ የሚታሰረው ሰው ቁጥርም ያኔ በመቶዎች ይቆጠር ነበረ። አሁን ግን በብዙ ሺዎች የሚቆጠር ሰው መታሰሩ ቀጥሏል። እነዚህ ሁኔታዎች ባለመቆማቸው በተጨማሪ የወጣ መግለጫ ነው። አቋሙ ግን ቀደም ብሎም የተያዘ ነው።
የኢትዮጵያ መንግስት 5 ሰው ብቻ ነው እንደተገደለ አሳውቆ የነበረው። በሌላ በኩል ደግሞ አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን 140 ሰው መገደሉን የሚገልጽ መግለጫ በአለፈው ሳምንት አውጥቶ ነበረ። የእናንተ 89 ነው አሁን የሚለው እና ልዩነቱ እጅግ በጣም የሰፋ ነውና ምንድን ነው ምንጫችሁ ለእናንተ?
ችግር አለ። በተጨማሪ መረጃዎችን በማሰባሰብ በኩል የመድረክ ስራ አስፈጻሚ ኮሚቴ አባል እና የኦፌኮ ዋና ጸሐፊ የነበሩት አቶ በቀለ ነጋ ጽህፈት ቤት ውስጥ ነው ከየወረዳዎች እና ከየዞኖቹ የየዕለቱን መረጃ ሲያሰባስቡ ነበረ። እሳቸው አሁን ምስር ላይ ናቸው። ከቤታቸው እንዳይወጡና ምንም አይነት ስራ እንዳይሰሩ ተደርገዋል። የወረዳ መረጃ ሲሰጡን የነበሩ አባላቱም ታስረውብናል። በዚህ ምክንያት የተሟላ መረጃውን አግኝተናል ማለት አንችልም። ሆኖም የ89 ሰዎች የሟቾች ቁጥርና ስምና አድራሻ አግኝተናል ነው እያልኩ ያለሁት እንጂ የሞቱት ሰዎች 89 ብቻ ናቸው ማለት አይደለም። እዛ ይበልጣሉ የሞቱት ሰዎች። ከመቶ በላይ እንደሚሆኑ እኛም እንገምታለን። ግን በቀጥታ ስንዝርዝራቸውን ከና አድራሻቸው ያገኘነውን ነው አሁን እየገለጹ
የመድረኩ መግለጫ በተጨማሪ ያነሳቸው ጥያቄዎች የግድያ፣ የእስራትና የማንገላታት እርምጃዎች በአስቸኳይ እንዲቆሙ፣ መንግሥት ለተገደሉ ወገኖች ቤተሰቦች ካሳ እንዲከፍል፣ የግድያና የማንገላታት አድራጎት ተጠያቂዎች ለፍርድ እንዲቀርቡ፣ መንግሥት ጉዳዩ ከሚመለከታቸው ወገኖች ጋር ሁሉ ያለምንም ቅድመ ሁኔታ ለውይይት እንዲቀመጥ የሚሉ ይገኙበታል። የኢትዮጵያ መንግሥት ማስተር ፕላኑ ሕዝብ ካልተቀበለው ተግባራዊ አይደረግም ብሏል። እና በአሁኑ ሰዓት የሚታየው እንቅስቃሴ ምን ይሆን? አቶ ጥላሁን እንደሻው፣
ህዝብ ሳይወያይበትና ሳይመክርበት ስራ ላይ አይውልም ሳይሆን መጀመሪያ ህገ መንግስቱ ያስቀመጠው ነገር አለ። ህገ መንግስቱ ያስቀመጠውን ነገር ስራ ላይ መዋል አለበት። በቃ እሱ ነው የሚፈለገው። ያ ስራ ላይ ይዋልና በእሱ ላይ የተመሰረተ ልማት ነው መሰራት አለበት። አሁን ኢህአዴግ ትልቁ ችግር እኮ ሀገሪቱን ወዴት ይዞ እንደሚመራ ወዴት እንደሚመራት እኮ አቅጣጫውን መላው ግራ እያጋባን እኮ ነው ያለው። ልማት ሲባል ፌዴራላዊ መንግስታት የሚያካሂዱት ልማት አለ። ዲሞክራሲያዊ መንግስታት ከድሞ የሰብአዊና ዲሞክራሲያዊ መብቶችን አክብሮ፣ ፌዴራላዊ መንግስታት ደግሞ የፌዴራላዊ መንግስትና የክልል መንግስታትን መብት አክብሮ የሚሰራው ልማት አለ። ሌሎች አምባገነን መንግስታት ደግሞ በጭፍን የሚሰሩት አለ። እንደፈለጉ አድርገው የህዝቦች መብት፣ የህዝቦች የክልሎች መብት፣ የብሔር ብሔረሰቦች መብት ሁሉ ከቁም ነገር ሳይቆጥሩ ረጋግጠው ህንፃ መገንባትና መንገድ መቆፈር ብቻ እንደ ልማት አድርጎ የሚሰሩት ልማት አለ። አሁን የትኛውን አካሄድ ነው ኢህአዴግ እየተከተላል? እኛ እኮ እያልን ያለ ነው ልማት ስትሰራ መጀመሪያ በህገ መንግስቱ የተደነገገውን የፌዴራላዊ ስርዓት ተከትለህ ያንን ተግባራዊ እያደረግ መሄድ አለብኝ ነው። ያንን አቆማለሁ ወደዚህ ይመለሳለሁ አላለም እኮ እስካሁን ድረስ። ወደዚያ ይመለሳለሁ ካለ ትክክለኛ ወደ ህገ መንግስታዊ ስርዓት ተመለሰ ማለት ነው። የደቡብ ኮሪያና ታይዋንን የአምባገነን መንግስታት አካሄድ ነው ምርጫዬ ብሎ እንደጀመረ አሁን ደግሞ ፌዴራላዊም አልነበሩም ዲሞክራሲያዊም አልነበሩም እነዚያ ስርዓቶች የእነዚያ አካሄድ ሄዳለሁ ካለ ከፌዴራላዊና ዲሞክራሲያዊ ስርዓት የልማት አካሄድ ጋር ይጋጫል። ምሳሌ አድርጎ መውሰድ ያለበትም ፌዴራሊዝምንና ዲሞክራሲን በትክክል ስራ ላይ እያዋሉ ልማታቸውን አካሄዱ ሀገራቸውን ያለሙ ሀገሮችን ምሳሌ ነው እንጂ መከተል ያለበት በጭኪን አምባገነንነት እንደፈለጉ ልማት ብለው የህዝብን መብት የሚረግጡ አገሮችንና ፓርቲዎችን ምሳሌ አይደለም መከተል ያለበት። ስለዚህ ህገ መንግስቱን አስቀምጧል። ፌዴራላዊ ነው ዲሞክራሲያዊ በሆነ መንገድ ይሄዳለሁ ብለዋል። ወደዚህ መምጣት አለበት። አሁን በዚህ ማስተር ፕላን ጉዳይም ላይ ወደዚህ አልመጣም። እንደፈለገ ነው እየሄደበት ያለው እና እኛ ከህዝቡ ከፈቀደ ካልፈቀደ የሚል ቃል ብቻ ሳይሆን ወደ ህገ መንግስታዊ አሰራር እመጣለሁ ከዚህ ውጭ ወጥቼ እኮ የነበርኩትን አካሄድ አቆማለሁ ብሎ እኮ በግልጽ ማሳወቅ አለበት። ይህን ካደረገ አመፁ የሚቀጥልበት ሁኔታ የለም። የህዝቡም ጥያቄ ይሄ ነው ብዬ ነው ማለት።
መድረክ የአሁኑን የፖለቲካ ምህዳርና የዲሞክራሲ አቅጣጫ እንዴት ይገመግመዋል? የኦፌኮን ህልውና እንዴት ይገልጸዋል? ኢህአደግ ፓርላማውን
አድማጮች፣ ቀደም ያለው ሰሎሞን አባተ ከአቶ ጥላሁን ጋር ያደረገው ውይይት በቴክኒክ እክል ምክንያት ሳይጠናቀቅ ነው የተቋረጠው። ይቅርታ እንጠይቃለን። ወደ ቀጣዩ ዘገባ ይሆናል የምናልፈው። በነገራችን ላይ የምሽቱ አብይ ርዕስም እየተሰናዳ ነው፣ እንደደረሰ እናቀርባለን። መንግስት በሪል ስቴት ቤት አልሚዎች ላይ ተገቢውን ክትትልና ቁጥጥር አያደርግም፣ የሚገባውን ኃላፊነትም አይወጣም ሲሉ የአክሰስ ሪል ስቴት ደንበኞች አማረሩ። ችግሩ እየተፈጠረ ያለው ሪል ስቴትን የተመለከተ ሕግ በኢትዮጵያ ባለመኖሩ እንደሆነ የከተማ ልማትና ቤቶች ሚኒስትር መኩሪያ ኃይሌ ተናግረዋል። እስክንድር ፍሬው ተከታዩን ይዟል።
በድምሩ 1.4 ቢሊዮን ብር የከፈሉ ወደ 2500 የሚጠጉ የአክሰስ ሪል ስቴት ደንበኞች አሁንም ቤታቸውን ገንዘባቸውን አላገኙም። ኮሚቴ አቋቁሞ መፍትሄ ለማምጣት እየተንቀሳቀሰ ያለው የኢትዮጵያ መንግስት ዛሬ ለመጀመሪያ ጊዜ በከፍተኛ ባለስልጣናት ደረጃ ከነዚሁ ደንበኞች ጋር ተወያይቷል። በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ፣ የፍትህ ሚኒስትር ጌታቸው አምባይና የከተማ ልማትና ቤቶች ሚኒስትር መኩሪያ ኃይሌ ስብሰባውን መርተዋል። በአክሰስ ሪል ስቴት መነሻነት የተጠራው ይህ ስብሰባ ግን በሀገሪቱ የሪል ስቴት ዘርፍ ያሉ ችግሮች ጭምር የተዳሰሱበት ነው። የሪል ስቴት አልሚዎች ህጋዊ እርምጃ እንደማይወሰድባቸው፣ ተቆጣጣሪም እንደሌላቸው በተሳታፊዎች ተገልጿል። አስተያየት ሰጪዎቹ እንዳሉት ዜጎች ገንዘብ ቢከፍሉም ከሪል ስቴት አልሚዎች ቤቶቻቸውን በፈረሙት ውል መሰረት እንደሚያገኙ ዋስትና የላቸውም። ኢትዮጵያ ታደሰ የተባሉ የአክሰስ ሪል ስቴት ደንበኛ ከነዚህ አስተያየት ሰጪዎች አንዷ ናቸው።
አክሰስ ሪል ስቴት ጋር ነው እንደ ካምፓኒ ነው ውል ያለኝ። ውል ደግሞ ስገባ መንግስትን ተማምኜ ነው የገባሁት። መንግስት ነው እዚህ ላይ ቢሃይን ፌል አድርጎኛል ብዬ አሁን የምመለውም። አቶ መኩሪያም፣ የተከበራችሁ ሌሎችን ሚኒስትሮች፣ በእውነት ይሄ የሬጉላቶሪ ቦዲ መላላት ካልሆነ በስተቀረ ለምን ፋይናንሻል ሴክተሩ ላይ እንዲህ አይነት ችግር አናይም? የትኛው ባንክ ነው በእንደዚህ አይነት የትኛው ኢንሹራንስ ነው በእንደዚህ አይነት ሁኔታ ፌል ያደረገው? ለምን ሬጉላቶሪ ቦዲው አስፈላጊውን ፖሊሲ አስፈላጊውን ፕሮሲጀር አስቀምጦ እነዚህን አክሲዮን ማህበሮችን ይከታተላል? ሪል ስቴት ላይ ሲመጣ ግን መንግስት እንግዲህ ግዴለሽ ሆኗል ማለት ነው። ለሪል ስቴት አልሚዎች መሬቶችን አምሶሪ እንደዚህ አይነቱን ቃል ስጠቀም ለእኔም ደስ አይሰለኝም፣ መቸብቸብና በሊዝ ብር መሰብሰብ ላይ ነው እንጂ የእኛን የዜጎቹን ቤት የምንገዛ ሰዎችን ግን አርቆ አላየልንም። እኛ እኮ ከሪል ስቴት ቤት ስንገዛ እኔ ራሴን የማየው መንግስትንም እየረዳሁ ነው። 80/20/40/60 ኮንዶሚኒየም ውስጥ አልገባሁም። ያንን እድል በተሻለ ሀብታም ሆኜ ሳይሆን የሚድል ላይ ያለው ሰው ነኝና የተሻለ ኢንካም አለኝ እዚህ ማግኘት እችላለሁ ከፍዬ ስል፣ ለሌላው ዜጋ ደግሞ ያንን እድል እየተውኩ ነው ያለሁት እና እኔ ኮንትሪቢዩት እያደረግኩ ብዬ ነው ማስበው። ግን እዚህ ላይ መንግስት የሚገባውን ኃላፊነት ግን አልወሰደም።
እናም መንግስት ኃላፊነቱን ሊወጣ እንደሚገባ አስተያየት ሰጪዎቹ ጠይቀዋል። ኮሎኔል ዘሩ ገብረ ጻድቅ የተባሉ የአክሰስ ሪል ስቴት ደንበኛ ይህንኑ ያንጸባረቁት፣
እናንተ እኮ በጣም ብዙ ሀገራዊና ዓለም አቀፋዊ ችግሮች የምትተነትኑ አቅጣጫ የምታስይዙ ሀገር የመራችሁ ያላችሁ ሰዎች ትንሹ የአክሰስ ኬዝ መፍታት አቅታችሁ እዛም እዚህም እየረገጣችሁ ከሆነ አዝናለሁ።
በሪል ስቴት አልሚዎች አካባቢ ያለው ችግር መንግስትንም እንደሚያሳስበው የገለጹት የከተማ ልማትና ቤቶች ሚኒስትር መኩሪያ ኃይሌ ካሉት ሁኔታዎች በመማር የተለያዩ ስራዎች እንደሚሰሩ ተናግረዋል።
የሪል ስቴት አስተዳደርን በተመለከተ ያው ሁላችሁም ለጋራ ውይይት እንዲጠቅመን አዋጅ የለንም፣ ህግ የለንም። የአክሲዮን ማህበራት በሙሉ የተደራጁት በንግድ ህጉ ነው። የንግድ ህጉ ደግሞ በኮመርሻል ኮዱ ነው የተደራጀው። ይህንን ደግሞ ስርዓት የሚያስይዘው የንግድ ሚኒስቴር ነው። የንግድ ሚኒስቴር አጠቃላይ በአክሲዮን የሚደራጁ ተቋማት የመከታተል እና በዛ ደረጃ ነው የሚሄደው። ከዚህ መድረክ እና አጠቃላይ ከሄድንባቸው ሁኔታዎች ከቤቱም የተነሳው ንግድ ስርዓቱ መቆጣጠር ማስተዳደር ተገቢው ትምህርት እንደ መንግስት የተወሰደበት መሆኑን ላረጋግጥላችሁ እፈልጋለሁ። ስለዚህ ህግ ይወጣል፣ ይሄንን በተመለከተ ትምህርት ተወስዶበት በቀጣይ በሌላው ተውደድ ላይ ተመሳሳይ ነገር አይደገምም። እንዳይደገም ሲሪየስ ሆነን እንሰራለን። ይህንን ለማስተካከል በቁርጠኝነት እንድንሄድ የተሰጠን አደራ የምንወስድ መሆኑን አንዱ ይሄ ተስማምተናል ብለን ብንወስደው
የአክሰስ ሪል ስቴት ደንበኞች የቤት ባለቤት ለመሆን የሚችሉበትን ሁኔታ ለማመቻቸት የተያዘው ቅድም በሚኒስትሮቹ ተብራርቷል። በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለምሽቱ ወደ አሰናዳ ነው አብይ ርዕስ ይሆናል አሁን የምናልፈው። በኦሮሚያ ክልል የአዲስ አበባንና የፊንፊኔን ልዩ ዞኖች ያቀናጀ ተብሎ የተነደፈውን ማስተር ፕላን በመቃወም የተያዙ ከተደረጉ እንቅስቃሴዎች በተያያዘ በጅማና የሐሮሚያ ዩኒቨርሲቲዎች ትናንት ምሽትና ዛሬ ማለዳ ላይ የተከሰቱ ድንገቶችን የተከታተሉት የኦሮምኛ ክፍል ባልደረቦቻችን ጃለኔ ገመዳና ነሞ ዳንዲ ያጠናቀሯቸው ዘገባዎች ደርሰውናል።
በሐሮማያ 3 የትምህርት ቤት ቅጥር ግቢዎች፣ በቴክኖሎጂ፣ በእርሻና በእንስሳት ሕክምና ትምህርት ቤቶች ትናንት ማምሻው ላይ የታሰሩ ተማሪዎች ይፈቱ፣ እነርሱም በእስር ላይ እያሉ ፈተና አንፈተንም የሚሉ መፈክሮችን በማሰማት ተቃውሞ በማድረግ ላይ የነበሩ ተማሪዎች ላይ የኦሮሚያ ፖሊስና የፌዴራል ፖሊስ ተኩስ ከፍተዋል ሲሉ ተማሪዎች ይከሳሉ። ከመንግስት ጥቃት ይደርስብኛል በማለት ስማቸው እንዳይገለጥ የጠየቁ ተማሪዎች በኦሮሚያና የፌዴራል ፖሊስ በተጨማሪ በአጋዚ ታጣቂዎች ገብተው አመል በሚባል የተማሪዎች መኖሪያ ህንጻ የሚገኝበት ግቢ ውስጥ ከምሽቱ 4 ሰዓት የጀመሩት እስከ 11 ሰዓት ድረስ ሲደበድቧቸው እንደነበር ተናግረዋል። በጽኑ የቆሰሉ በርካታ ተማሪዎች መኖራቸውን በውል አጣርተን ማንነቱን አላወቅንም እንጂ ህይወቱ ያለፈ ተማሪ እንዳለም ይነገራል ነው ያሉት። ሌላው እንዲሁ የአይን እማኝ መሆናቸውን የተናገሩ ደግሞ ዛሬ ማለዳ ላይ በቴክኖሎጂ ቅጥር ግቢ ያሉ ተማሪዎች ከተሸሸጉበት ተሰብስበው ተቃውሞ በማድረግ በመሞከር ላይ ሳሉ ውሃ የሚረጭ አድማ በታኝ ተሽከርካሪና በዱላ በፖሊሶች በመደብደብ ተማሪዎቹ እንደበተኑ ተናግረዋል። አንድ እርሳቸው ጋር ተሸሽጎ የነበረ ተማሪ ጋር የኦሮምኛ ክፍል ባልደረባችን ነሞ ዳንዲን አገናኝተው የነበሩ ተማሪው በየቦታው ተሸሽገው የሚገኙ ተማሪዎችን ቁጥር ለማወቅ ያዳግታል። አንድ የስልክ ጥሪን ሊመልስ የቻለ ተማሪ ደግሞ ብዙዎቹ አሁንም ስታዲየም ውስጥ እየተደበደቡ መሆኑን ገልጾልኛል ሲል ዘግቧል። ይህ በእንዲህ እንዳለ ባለማያ ከተማ ያሉ የሁለተኛ ደረጃና የመሰናዶ ትምህርት ቤት ተማሪዎች ተቃውሞ ሲያሰሙ ከተማዋን ተቆጣጥረዋት የነበሩ የአጋዚ ኃይሎች ናቸው ያሏቸው ያገኙትን ሁሉ እየደበደቡ ቁጥራቸው 15 የሚደርስ ሴት ተማሪዎች ከፍተኛ ጉዳት እንደደረሰባቸው ለኦሮምኛ ክፍላችን በተጨማሪ ቃሏን የሰጠች አንዲት ተማሪ ገልጣለች። በአሮማያ ዩኒቨርሲቲ በአለማያ ከተማ ደረሱ ስለተባሉ የተማሪዎች ድብደባ በምዕራብ ሐረርጌ የፖሊስ ኮማንደር የሆኑት ኦስማን ሙሐመድ ምላሽ ሰጥተዋል።
ወደድ ከኛ ከነዋን በጉንጅሩ አከ ረኮት ረኮኒ ጆለን ድቆ ናኖ ሰንቲ ጆለን እጄ ቁፈንቲ ሲን ከካብትን ጅራ ከነከሩ መሴረት ለኩማ
ቢሮአችን ስለዚህ ጉዳይ የሚያውቀው የለም። እንደ ችግር ግን ልጆች ለመረበሽ ያደረጉት ጥረት እንደነበር እናውቃለን። በህጋዊ መንገድ የሰው መብት ሳንነካ ችግሩን ፈተናል። የተደበደበም የቆሰለም መኖሩን እስካሁን የማውቀው ነገር የለም። ከመኝታ ቤታቸው ሰብስበው ወሰዱ የሚለውንም እኔ መረጃ የለኝም። በአሁኑ ሰዓት ተማሪዎች በሰላም የትምህርት ቤቶቻቸውን ክፍሎች ቤተ መጽሐፍት ውስጥ ሆነውም ትምህርታቸውን የሚያስተጓጉል ነገር በሌለበት እየተከታተሉ ነው። ሰላም ነው። የትምህርት ቤቱ ግቢ ውስጥ የታሰሩ የተባሉትም ሐሰት ነው። ትምህርት ቤቱ እስር ቤት የለውም። ፖሊስ ጣቢያ ነው ያለው። አለማያ ከተማ ነው። ጊዜው የፈተና ስለሆነም እኔ እስከማውቀው ቤተ መጽሐፍት ውስጥ ነው የሚገኙ ሲሉ መልሰዋል የፖሊስ አዛዡ ኦስማን። በጅማ ዩኒቨርሲቲም በተመሳሳይ የኪቶ ፈርዲሳ የቴክኖሎጂ ተቋም ተማሪዎች ትላንት እሁድ ማታ 4 ሰዓት ላይ ተሰልፈው የአዲስ አበባ ከተማ ማስተር ፕላን በመቃወምና የታሰሩ ተማሪዎች እንዲፈቱ ጥያቄ ባቀረቡበት ወቅት በ7 ተሽከርካሪዎች ተጭነው የደረሱ የፌዴራል ኃይሎች ግቢ ውስጥ በመግባት ድብደባ ስለመፈጸማቸው ተበታትነውም ወደ ተማሪዎቹ ክፍሎች ተማሪዎቹ ለመሸሽ መገደዳቸውን ማንነቱ እንዳይገለጽ የጠየቀ አንድ ተማሪ ለኦሮምኛ ክፍላችን ገልጧል።
ቦታው ጂማ ኢንስቲትዩት ኦፍ ቴክኖሎጂ ከተፈልሳ ነው የሚባለው። ትናንትና ማታ ማለት ነው ዶርም ፊት ለፊትና ላብየር አካባቢ ነው። ከሌሊቱ 4 ሰዓት ጀምሮ ፖይንቶቹ ገብተው በጣም እየደበደቡ ነበር። ቦምቡን ተማሪዎች ላይ ጥሎ ተማሪ በጣም እየተቃጠለ ነበር። በጣም ብዙ ተማሪ እየተጎዱ ነበር። አብዛኞቹ አሁን እየተጎዱ ጂማ ሆስፒታል ዩኒቨርሲቲ ገብተዋል። ሌሎቹ ደግሞ የት እንዳሉ ራሱ አይታወቅም።
በቋንቋ ተማሪዎችን መለየትና መደብደቡን በመቃወም የኦሮሚያ ፖሊስ ከፌዴራል ፖሊስ ጋር ቅራኔ ውስጥ እንደገባም ተናግሯል። ቦምብ ወደ ተማሪዎች ከተወረወረ በኋላ 7 በጽኑ ቆስለው በጅማ ዩኒቨርሲቲ ሆስፒታል በሕክምና ላይ የሚገኙ ተማሪዎች እንዳሉና በዚህም ምክንያት በዛሬው ዕለት ትምህርት መቋረጡን ተናግሯል። የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ፍቅሬ ሰሜን ለማግኘት በቢሮአቸው ስልክ ተደውሎ የተደረገው ሙከራ ያለመሳካቱን የኦሮምኛ ክፍል ባልደረባችን ያልኔ ገመዳ አስታውቃለች። በዶክተር ፍቅሬ የእጅ ስልክ ላይ ደውለንም አያነሱም። የጅማ ዩኒቨርሲቲ ተማሪዎች ፕሬዚዳንትንም ለማግኘት የተደረገው ሙከራ አልተሳካም። እንዳገኘ እናቀርባለን።
የመጨረሻው የምሽቱ ዘገባ ላይ ደርሰናል። የአረብ ራቢጣ ወይም የአረብ ሊግ የውጭ ጉዳይ ሚኒስትሮች ትናንት በግብጽ ዋና ከተማ ካይሮ ባካሄዱት ስብሰባ ሰሞኑን በሳውዲ አረቢያና በኢራን መካከል ስላለው የፖለቲካ ውዝግብ ድጋፋቸውን ለጀዳ አሰምተዋል። ሳውዲ አረቢያ አንድ የሺያ የሃይማኖት መሪ በሞት ከቀጣች በኋላ ኢራን ባጸፋው ኤምባሲዋ ላይ ጥቃት ማድረሷን ተከትሎ 8 የአረብ ሀገሮች ከቴህራን ጋር ዲፕሎማሲያዊ ግንኙነታቸውን ማቋረጣቸው ተዘግቧል። ኤድዋርድ ዩሬኒያን ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች።
የተባበሩት የአረብ ኤሚሬቶች ውጭ ጉዳይ ሚኒስትር ሼክ አብደላ ቤን ዛይድ ኢራንን በሂስ ሲጠርቡ የአረብ ራቢጣ ውጭ ጉዳይ ሚኒስትሮች ያሰሙትን ጭብጨባ ነው የሰማችሁት።
ኢራን تدخل في الشؤون الداخليه للدول العربيه عبر اطلاق التهديدات ودعم الجماعات المتشددة
ኢራን በመካከለኛው ምስራቅ አካባቢ የበላይነቷን ለማስፈን በሌሎች ሀገሮች የውስጥ ጉዳይ ጣልቃ ለመግባት የእስልምና ዘርፍ ልዩነትን ትጠቀማለች ነው ያሉት። ኢራን ነውጠኛ ኃይሎችና አሸባሪዎችን ትደግፋለች፣ ታሰለጥላለች፣ ታስታጥቃለች፣ በዚህም በአካባቢው አመጽና ቀውስን አንግሳለች አሉ የተባበሩት የአረብ ኤሚሬቶች ውጭ ጉዳይ ሚኒስትር። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዴል ጁቤር በበኩላቸው መንግስታት ላይ አመጽ የሚቀሰቅሱ ሰላዮችን በአረብ ሀገሮች ውስጥ በመመልመልና በማሰማራት ኢራንን ከሰዋል። ቴህራን በጎረቤቶቿ የውስጥ ጉዳይ ጣልቃ ከመግባት እንድትቆጠብም ጥሪ አድርገዋል። ሳውዲ አረቢያ የሱኒና ሺያ ግጭት አትፈልግም። ሆኖም እንደ አውሮፓ አቆጣጠር ከ1979 ዓመተ ምህረት አብዮት ወዲህ ኢራን የእምነት ልዩነት እየዘራች ነው። ሳውዲ ግን ይህን ርምጃዋን ትቃወማለች አሉ። ሳውዲ አረቢያ ከፍተኛ የሺያ እስልምና መሪ ሼህ ኑሚር አልኑሚርን አንገት በመቅላት መግደሏን ተከትሎ ኢራናውያን ተቃዋሚዎች ቴህራን ውስጥ የሚገኘውን ኤምባሲዋን በማጥቃት በእሳት አጋዩት። ሆኖም የኢራን ፕሬዝዳንት ሐሰን ሩሃኒ ባለፈው ሳምንት ባደረጉት ንግግር እርምጃው ስህተትና ህገ ወጥ መሆኑን ተናግረው ሳውዲ አረቢያ ግን የሪያድ ንጉሳዊ አገዛዝ ላይ ሂስ ይሰነዝር የነበረውን ኑሚር አልኑሚርን በመግደል የፈጸመችውን ወንጀል ከኢራን ጋር ግንኙነቷን በማቋረጥ ልትሸፋፍን አትችልም ብለዋል። ኢራን ከጎረቤቶቿ ጋር ያለውን ውጥረት ለማብረድ ጥብቅ እርምጃ እንድትወስድ የአረብ ራቢጣ መሪ ነቢል አልአራቢ ጠይቀዋል።
يقع على عاتق الجمهوريه الاسلاميه الايرانيه اليوم مسؤوليه ترجمه ما تعلنه
ايران تتبعጭ ግንኙነት ማሻሻል እርምጃ በመውሰድ በውስጥ ጉዳያችን ትገባለች የሚለውን የጎረቤቶቿን ስጋት መቀነስ አለባት ነው ያሉት ነቢል። ቤይሩት ውስጥ በሚገኘው የአሜሪካ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ሐላል ካሲም ለአሜሪካ ድምጽ ራዲዮ ሲናገሩ የአረብ ራቢጣ ሚኒስትሮች ጉባኤ ተጨባጭ የመፍትሄ እርምጃ ማስቀኘቱ አጠራጣሪ ነው ብለዋል።
The Saudis simply wanted a statement of solidarity and they got it. They didn't really ask for that.
ሳውዲዎች የድጋፍ መግለጫ ነው የፈለጉት አግኝተዋል። ሌላ መፍትሄም አልፈለጉም አልጠበቁምም።
ኢራን ከሳውዲ አረቢያ ጋር ያላት ልዩነት የማባባስ ፍላጎት የላትም። በኤምባሲዋ ላይ በደረሰው ጥቃት ምክንያትም ብዙ የቴህራን ጸጥታ ባለስልጣናትን ከስራ አባራለች ብለዋል ካሲን። 8 የሚሆኑ የአረብ አገሮች ከኢራን ጋር ወይ ሙሉ በሙሉ ዲፕሎማሲያዊ ግንኙነታቸውን አቋርጠዋል ወይም የኤምባሲ ሰራተኞቻቸውን ቀንሰዋል። ክብራትና ክብራን አድማጮች የምሽቱን ዜናና የዘገባዎች ክፍለ ጊዜ አጠናቀናል። አሁን አጥር ያለ ልዩ ዝግጅት እናቀርብና ወደ ሁለተኛው አጋማሽ ደግሞ ይዘናችሁ እንሄዳለን። አብራችሁን ቆዩ።
ብሪታንያዊው የሮክ ሙዚቃ አቀንቃኝ ስመገናናው ድምጻዊ ዴቪድ ቦይ በትላንትናው ዕለት ከዚህ ዓለም በሞት ተለየ።
Ground control to Major Tom. Ground control to Major Tom. Take your protein pills and put your helmet on. Ground control to Major Tom.
69ኛው የልደት በዓሉ በተከበረበት ባለፈው አርብ በአመዛኙ የጃዝ ስልት አጫዋት የጎላበትን ብላክ ስታር ጥቁሩ ኮከብ የሚል ስያሜ የሰጠውን 25ኛውንና የመጨረሻውን የሙዚቃ አልበሙን ለህዝብ ወይም ለአድማጭ ጆሮ አድርሷል። ካደረበት የካንሰር ህመም ጋር ለ18 ወራት ሲያደርገው የቆየው የበረታ ግብግብ በመጨረሻው ተሸንፎ በቤተሰቡ አባላት እንደተከበበ እስከ ወዲያኛው ላይነሳ በሰላም አንቀላፋ ይላል በፌስቡክና በትዊተር ገጾቹ የሰፈረው ዜና ረፍቶ የታወጀበት ጽሑፍ። በአንድ የሙዚቃ ስልት ብቻ ያለመገደብን ምርጫው ያደረገው ዴቪድ ቦይ ግላምና ሃርድ ሮክ የተባሉትን የሮክ ሙዚቃ ስልቶች ጨምሮ የዳንስ፣ የፖፕ፣ የሶልና የፐንክ የሙዚቃ ስልቶችን በተለያዩ መንገዶች በመጫወትም ከፍተኛ አድናቆትና ተወዳጅነትን አትርፏል። ባለፈው ዓመት በመጋቢት ወር በታዋቂው የኒውዮርኩ የካርኔጊ አዳራሽ በተካሄደ ሥነ ሥርዓት ለዕድሜ ልክ የሙዚቃ ሥራዎቹ ክብር ተሸልሟል። ቁጥራቸው የበዛ አብይ ሥራዎች ላሉት የሙዚቃ ሰው ከሁሉ የላቀ በሚል አንዱን ዕውቁን ለይቶ ይሄ ነው ለማለት ቢያዳግትም በመግቢያው የሰማ ነው አሁንም የምንሰማው Space Oddity የተሰኘው የማለዳ ስልቱ ግን ቀዳሚውን ስፍራ ያገኘ ይመስላል። የዴቪድ ቦይ ሞት በዓለም ዙሪያ እየታሰበ ይገኛል። ለየት ያሉ መልእክቶች ወደሚገኝበት ወይም ህይወቱን መሰረት ወዳደረገበት ምድረ እንግሊዝ እየጎረፉ መሆናቸው ይነገራል። ለየት ያለው መልእክት ግን ቆንጅት የመጣው ከስፔስ ነው።
ከጠፈር ለማለት
ከጠፈር ነው የመጣው።
ምን አሉ ይሆን?
የጠፈር መንኩራኩር የአስትሮሎጂስቱ በላኩት መልእክት በዘመኑ የተለየ ስፍራ የሚሰጠው ድምጻዊ አቀንቃኝ ዘመኑን ያሳየ በጣም በርከት ያሉ ገጾች ያላቸው የህይወት ምዕራፎችን የመጀመሪያ በመሆን የከፈተ ብለውታል። ሌላው ታዲያ ለሳቸው ምናልባትም ቅርብ የሆነው ማስታወሻ ሌላው ካናዳዊ አስትሮሎጂስት ባለፈው ዓመት ራሳቸው ጠፈር ላይ ሆነው የሱን ዜማ መጫወታቸው የተለየ ስሜት እንዲሰጥ ሙዚቃዎቹም ተመልሰው እንዲታሰቡ በተለይ ደግሞ በፌስቡክና በሌሎች የድረገጾች ከፍተኛ ትኩረት እንዲያገኝ እድል የሰጠው ይመስለኛል።
ጥሩ ነው በጣም። ዜማው አለ።
አሁን የመጨረሻውን ስልት ማጫወት እንችላለን።
እሺ፣
ብላክ ስታርን በመግቢያው አስተዋውቀናል። በሱ እንሰናበት።
ጥሩ ዝግጅት ነው አልብላ።
ለዴቪድ ቦይ ማስታወሻ ሰዓቱ የበቃ አይመስልም። ሙዚቃውንም ባጭሩ መቁረጣችን ነው። ታዲያ አንድ ነገር እናስታውስ። ቀደም ብለን በመግቢያው ያጫወት ነው ስፔስ ኦዲቲ የተባለው ከምርጦቹ ስራዎች ሁሉ ምርጡ የተባለውና የተለየ ስሜት የተገለጸለት ገና በ22 ዓመቱ በ1969 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በዚያ ዘመን የተጫወተው መሆኑ አጠፌታ ተወዳጅነትን ያተረፈለት ይመስላል። አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን ዘልቀናል። ቀዳሚው በዚህ ሰዓት በየሳምንቱ በሰለሞን ክፍሌ እየተዘጋጀ የሚቀርበው ስፖርት ነው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ከ11 ቀናት በኋላ በዝነኛው የዱባይ ማራቶን ሩጫ የሚወዳደሩ የኢትዮጵያ ኮከብ አትሌቶች ቁጥር ከዚህ ቀደም ታይቶ ባልታወቀ ደረጃ ማደጉን አዘጋጆቹ አስታውቀዋል። በታላቁ የኤድንበርግ አገር አቋራጭ ሩጫ ውድድር የኦሊምፒክ ሻምፒዮኑ እንግሊዛዊው ሞፋራ ተቀደመ። አሜሪካዊው ጋረት ሂዝ በአንደኝነት ገብቷል። በአትሌቲክሱ ሩጫ ዜና እነዚህንና በእግር ኳስ አገር ውስጥ የተካሄዱ ግጥሚያዎችን እንመለከታለን። አብራችሁን ቆዩ። በዱባይ ማራቶን እንደሚሳተፉ በቅርቡ ካረጋገጡት የኢትዮጵያ አትሌቶች መካከል ለሚ ብርሃኑና ጸጋዬ መኮንን ይገኙበታል። በዱባይ ማራቶን ከዚህ ቀደም አሸናፊ የነበሩትና ዘንድሮ ለመወዳደር የተመዘገቡትን ኢትዮጵያውያን ቁጥር 6 ያደርሰዋል። አየል አብሽሮ የ2012 ሻምፒዮን ሲሆን የኮርሱን ሬኮርድ ይዟል። ሌላው ዱባይ ላይ የሚሮጠው አትሌት ነው። በሴቶቹም የቀድሞ አሸናፊዎች ማለትም በ2014 አሸናፊዋ ሙሉ ሰቦቃ፣ በ2013 አሸናፊዋ ትርፊ ጸጋዬና በ2010 አሸናፊዋ ማሚቱ ደስቃ ይሮጣሉ። በማራቶን ዱባይ ላይ ሲሮጥ ሁለተኛ የነበረው ለሚ ብርሃኑ ባለፈው ዓመት በ20528 ቀድሞ የገባው ብዙ ልምድ የነበራቸውን አትሌቶች አሳፍሮ እንደነበር አይዘነጋም። ከራሱ ፈጣን ጊዜ ላይም 5 ደቂቃ አንስቶለት ተደንቋል። ይበልጥ ብዙዎችን የማረከው ኢትዮጵያዊ አትሌት ግን ጸጋዬ መኮንን ነው። ያኔ 18 ዓመት ወጣቱ ጸጋዬ በ2:04:32 ገብቶ ሁሉንም አስፈንድቋል። ዱባይ ለሩጫ ተስማሚ አየርና አቀበትና ቁልቁለት የሌለበት ለጥ ያለ ጎዳና በመሆኑ አትሌቶች አዳዲስ የዓለም ክብረ ወሰኖችን ሊያስመዘግቡ የሚችሉበት ዕድል ሰፊ ነው። የዱባይ ማራቶን ውጤት ሕይወቱን እንደ ቀየረለት የሚናገረው የዓለም ፈጣኑ ወጣት ጸጋዬ መኮንን ባገኘው የሽልማት ገንዘብ አዲስ አበባ ውስጥ ቤት መግዛቱንና ወደ ልምምድ ስፍራ አድርሶ የሚመልሰው መኪና መሸመት እንዳስቻለው አስረድቷል። ከ11 ቀናት በኋላ የእነኝህን ብርቱ አትሌቶች ውጤት እንሰማለን። መልካም ዕድል ለሁሉም። በሌላ የሩጫ ስፖርት ዜና በኤድንበርጉ ታላቁ አገር አቋራጭ ሩጫ ውድድር ውጤቱ ፈጽሞ ያልተጠበቀ ነው። እንግሊዛዊው ጥንድ የኦሊምፒክ ወርቅ ተሸላሚ ሞፋራ ነበር በድል ያጠናቅቃል ተብሎ የተጠበቀው። ጋሬት ሂዝ ከዩናይትድ ስቴትስ በአንደኝነት አጠናቋል። 25 ደቂቃ ከ29 ሴኮንድ ወስዶበታል 8 ኪሎ ሜትር። በሴቶቹ ግን እንግሊዛዊቷ ኬት አቨሪ በዓለም አቀፍ ውድድር የመጀመሪያዋ የሆነውን ድል ተጎናጽፋለች። የ24 ዓመቷ ኬት አቨሪ የገባችበት ጊዜም 21 ደቂቃ ከ05 ሴኮንድ ተመዝግቧል። ሴቶቹ የሚሸፍኑት ርቀት ያንሳል፣ 6 ኪሎ ሜትር ነው። አውሮፓን በመወከል የሮጠችው የአየርላንዷ ፊዮኑላ ማኮርማክ ሁለተኛ፣ የታላቋ ብሪታንያ ጊማ ስቲል ሦስተኛ ሆነዋል። የሩጫውን ስፖርት ዜና ከማብቃቴ በፊት በመካከለኛና የረጅም ርቀት ሩጫ ውድድሮች በዓለም ዝነኞቹ የኬንያ አትሌቶች ከቅርብ ጊዜ ወዲህ ብዙዎቹ ሰው ሠራሽ የጉልበት ሰጪ መድኃኒቶች ምርመራ ማለፍ ባለመቻላቸው ሀገሪቱን ክፉኛ አሳዝኗል። የአትሌቲክስ ፌዴሬሽኑም ይህን ችግር ለማስወገድ በሚገባ አልተንቀሳቀሰም ተብሎ ይከሰሳል። ይበንዲን እንዳለ በርካታ የኬንያ አትሌቲክስ ባለስልጣናት በሙስና ወንጀል እየተከሰሱላቸው አንዳንዶቹ እንዲያውም ከስራ ተባረዋል። ወደፊት በስፋ የምንመለስበት ርዕስ ይሆናል። ካለን ጊዜ አንጻር ለዛሬ አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራችኋለሁ። ምን ይዛል ገዛኸኝ? መቀጠል ትችላለህ።
አመሰግናለሁ ሰለሞን። የአዲስ አበባ ስታዲየም ትናንትናና ከትናንት በስቲያ ሁለት የወዳጅነት እግር ኳስ ግጥሞችን አስተናግዷል። ቅዳሜ ዕለት የኢትዮጵያ ብሔራዊ ቡድን ከኒጀር አቻው ጋር ያደረገውን ወዳጅነት ጨዋታ በአንድ አቻ ተለያይተዋል። የመጀመሪያውን የጨዋታ ክፍለ ጊዜ አጥቂው ሲጫወት በእንግዳው ቡድን አንድ ለባዶ ረፍት የወጡ ሲሆን የኒጀር ቡድን ከፍት መልስ ጨዋታውን ለምን የእርግጫና የቡጥጫ መልክ ያለውን አጫዋት እንደመረጠ ግራ ያጋባል። አንድ ተጫዋች ከኒጀር በተደጋጋሚ ጥፋት በቀይ ተባሯል። የኢትዮጵያ ቡድንም አቻ የወጣበትን ብቸኛ ጎል ያስቆጠረው በሁለተኛው ክፍለ ጊዜ ባስመዘገበው በእጅ በተነካ ኳስ ፍጹም ቅጣት ምት ባገኘው ነው። የዕለቱ ዳኛ ትዕግስተኛ ሆነው ማሳለፋቸው ጨዋታውን ለመጨረስ ጥሩ ይመስላል። ምራቅ የተሰፋባቸውን የኒጀር ተጫዋቾች ከሜዳ አለማባረራቸውም አስገራሚ ነው። ከጨዋታው በኋላ የኒጀር አሰልጣኝ በቡድናቸው ድርጊት ተመልካቹ ይቅርታ ጠይቀዋል። የኢትዮጵያ ብሔራዊ አሰልጣኝ ዮሐንስ ሳህሌም እንዳሰቡት ለመጫወት የኒጀር ቡድን ተጫዋቾች የፊጋ በሬ ባህሪ ማሳየታቸውን አቅማችንን ለመለካት አላስቻለንም የሚል አስተያየት ሰጥተዋል።
የአጫወት ስልታቸው ጥሩ አልነበረም። እኛ ለመጫወት የፈለግነውን አላደረግንም። እኛም ማየት የምንፈልገው ነገር አላደረግንም። እና እንደጠበቅነው ጥሩ የወዳጅነት ጨዋታ አልሆነም። ዲስፕሊን ሊትለሳቸው ማለት
ጨዋታውን ለመከታተል የገባው የተመልካች ብዛት በጣም ጥቂት መሆኑ በጎ እንጂ ስታዲየም ሞልቶ ቢሆን የሚፈጠረውን መገመት ያስቸግራል። ያም ሆነ የኒጀር ተጫዋቾች ድርጊት ተመልካቹን ክፉኛ አበሳጭቷል። የወዳጅነት ጨዋታው ሁለቱም ቡድኖች የፊታችን ቅዳሜ ጀምሮ ሩዋንዳ በምታስተናግደው አራተኛው የቻን አፍሪካ ዋንጫ ላለባቸው ውድድር የአቋም ማጠናከሪያና ልምድ እንዲያገኙበት ተብሎ ነበር። በቅዱስ ጊዮርጊስና በሱዳኑ ኤልሜሪት የእግር ኳስ ክለቦች መካከል ትናንት በአዲስ አበባ ስታዲየም የተደረገው ግጥሚያ ደግሞ ሌላው የወዳጅነት ጨዋታ ሲሆን በውጤቱ ቅዱስ ጊዮርጊስ በናትናኤል በድንባር ባገባት ግሩም ጎል አሸንፏል። የመጀመሪያው ኢትዮጵያዊ የእግር ኳስ ክለብ የሆነውን ቅዱስ ጊዮርጊስ የተመሰረተበትን 80ኛ ዓመት በዓሉን በተለያዩ የአዳራሽ ውስጥና የተጋላይ ጨዋታ ሲያከብር ከታህሳስ 9 ጀምሮ የአራት ወራት ፕሮግራም ነድፎ በማካሄድ ላይ ነው። የፊታችን ሐሙስ የኬንያውን ጎር መሃያ ክለብ ጋብዞ አዲስ አበባ ላይ ለመግጠም እንዳ ይዟል። ቅዱስ ጊዮርጊስ ወደፊት የሚያደርጋቸውን የምስረታ ክብረ በዓል ሂደት ከታትለን ቀጣዩ እንደገና እንመለስበታለን። በሌላ የእግር ኳስ ዜና ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ወደ ካሜሮን አምርቶ ከካሜሮን አቻው መጀመሪያ ማጣሪያ አድርጎ በውጤት 2-1 ተሸንፎ ተመልሷል። ከሁለት ሳምንት በኋላ አዲስ አበባ ላይ በሚደረገው የመልስ ጨዋታ አሸንፎ ወደ ተከታዩ ዙር ለማለት የኢትዮጵያ ወጣት ቡድን ሁኔታውን አመቻችቷል ማለት ይቻላል። የማጣሪያው ፋይዳ በ2016 ጆርዳን ለምታስተናግደው የዓለም ዋንጫ ተሳትፎ ለማግኘት ነው። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞንን ለስፖርት ዝግጅቱ እናመሰግናለን። አድማጮች፣ አሁን አፍሪቃ ነክ ርዕሶች።
የባዕዳን ባለሀብቶች በኢትዮጵያ ሰፋፊ እርሻ ልማቶች ዙሪያ የተጠናቀረ ዝግጅት ነው ዛሬ አፍሪካ ነክ ርዕሶች ይዞ የቀረበው። አዘጋጅና አቅራቢዋ አዳነች ፍስሐዬ ነች። አዳነች ዶክተር አየለ በከሬን በጉዳዩ ዙሪያ አነጋግራለች።
እንግዲህ ሁለት ነገር አስባለሁ እኔ። አንደኛ እርግጥ እንዳልሽው እነዛ ሰዎች ያክል የላቸው ምን ያስታውሳል። እኔም ራሴ የእርሻ ተማሪ ነበር። የመጀመሪያ ዲግሪ በእርሻ ነው። ከአለማያ ስንሰለጥን ቡድን ቡድን እየተቋቋመ የራሳቸውን እርሻ የጀመሩ መንግስት ብድር እየሰጣቸው የራሳቸውን እርሻ ጀምረው በጣም ሰክሰስፉል የሆኑ ብዙ ኢትዮጵያውያን ነበሩ። በዛን ጊዜ እኔ በደንብ የማስታውሰው ብዙ በአዋሽ ሸለቆ ውስጥ የተለያየ የሹገር ኬን እርሻ ጀምረው በጣም ሰክሰስፉል የሆኑ ኢትዮጵያውያን ነበሩ፣ የተሳካላቸው ኢትዮጵያውያን ነበሩ። አንድ እሱ ነው። ሁለተኛ ምሳሌ ለመውሰድ ከተፈለገ አሁን ለምሳሌ የዚምባብዌን ምሳሌ ልንወስድ እንችላለን። ዚምባብዌ ከትላልቅ እርሻ የነበራቸው ፈረንጆች መሬቱን ወስዳ ለትናንሽ መሬት አከፋፍላ በትናንሽ ደረጃ የሚያመርቱ ገበሬዎች ነበሩ እና እነሱ በጣም የተሳካላቸው ነው የሆኑት እና እንዲያውም በሄክታር የሚያመርቱት ምርት በትልቅ መሬት ላይ ከሚመረተው የሚበልጥ ሆኖ ነው የተገኘው። እና ቁም ነገሩ ምንድን ነው? አሁን ለምሳሌ ለእርሻ ተብሎ የተመደበው መሬት ካለና እንዴ በሀገራችን ውስጥ እኮ በጣም ጎበዝ የሆኑ ገበሬዎች አሉ። ያ እድል እስከተሰጣቸው ድረስና መንግስት ደግሞ አንዳንድ የሚያስፈልጉትን ነገር ካሟላላቸው እዛ ቦታ ላይ ሄደው ራሳቸው ኢትዮጵያውያን ያንን ነገር ሊሰሩ የማይችሉበት እኔ ምንም ምክንያቱ አይታየኝም። እርግጥ የውጭ ካፒታል መሳብ ያስፈልጋል እና ይሄ ውጭ ካፒታል ደግሞ የሚሳበው ለሀገራችን እስከሚጠቅም ድረስ ነው። ማሰብ ያለብን ምንድን ነው? ህንዶች እኛ ጋር ሲመጡ፣ በነገራችን ላይ ይህን ኩባንያ ብቻ አይደለም የተሰረዘው፣ የቻይናም ኩባንያ ተሰርዟል። የሳውዲ አረቢያም ኩባንያ ችግር አለበት፣ በተለይ አላሙዲ የያዘው መሬት ችግር አለበት። እዛው ጋምቤላ እና ቤኒሻንጉል ነው ብዙ ትልልቅ መሬት የተሰጠው።
የተፈለገውን ያህል አልተንቀሳቀሱ።
የቻይናው ካንስል ዶኗል። 25,000 ሄክታር ተሰጥቶት ነበር፣ ስራው ሊያሟላ ስላልቻለ ካንስል ዶኗል። የእንትኑም ችግር አለበት። 300 ከ10,000 ውስጥ 300 ሄክታር ብቻ ነው ያለማው የሳውዲ አረቢያው። የእነሱም ችግር አለበት።
የሼክ አላሙዲ ነው በአጠቃላይ የሳውዲ አረቢያ
ነው የሚባለው፣ ግን ዋናው ሼሮ ሆልደር አላሙዲ ናቸው። እና እነዚህ የውጭ ኢንቨስተሮች በአሁኑ ጊዜ በቅርብ ጊዜ የገቡት እስከምናየው ድረስ ለፉድ ሴኪሪቲያችን አስተማማኝ የሆነ ምግብ በሀገሪቷ ውስጥ እንዲኖር የማሩን ፖሊሲ ሊያሟሉ አልቻሉም። እና ይህንን እንግዲህ የግድ መከለስ ያስፈልጋል ማለት ነው፣ እንደገና ማየት ያስፈልጋል ማለት ነው። እንደኔ ግን ይሄ ስራ በኢትዮጵያውያኖች ሊሰራ ይችላል፣ ኢትዮጵያውያኖች ይሄንን ነገር ሊያሟሉ ይችላሉ የሚል ትልቅ እምነት አለኝ እኔ።
እስካሁን ባለው ጊዜ ግን እነዚህ ሁሉ አንደኛ ደረጃ የካሪትሪ፣ ሌላው ደግሞ የሳውዲ አረቢያውም የቻይናውም መሰረት ደረጃ ከደረሱ ቅድም እንዳልነው መጀመሪያም ቢሆን ያልተጠና ኮንትራት ነው ማለት ነው። ሁለተኛ ደግሞ እንግዲህ በሁለቱም በኩል ኩባንያዎቹ የሚያቀርቡት ነገር ይኖራል፣ በመንግስት በኩል ደግሞ እንግዲህ የሚያመቻቸው ነገር ይኖራል። በግምት ደረጃ ነው፣ እኔ በተጨባጭ ሙያ ደረጃ ባላውቀውም። በመንግስትም በኩል የጎደለ ነገር ይኖር ይሆን ወይ? ለምንድን ነው ያልተሳካላቸው? ሶስቱም እንደዛ ሆኑ ማለት ነው። ካራቱሪ በትልቁ
እንግዲህ ካራቱሪ በተለይ የእሱ ዋናው ሲኢኦ ወይም ደግሞ የኩባንያው ዋና ኃላፊ የሆነው ራም ካራቱሪ የሚባለው ምንድን ነው ለጋዜጠኞች መግለጫ ሲሰጥ የሰጠው ምንድን ነው? መንገድ አልተሰራልንም፣ መብራት የለም፣ ውሃ የለም እና ዝም ብለን እዛ ውስጥ ገብተን ነው እየተጣጣርን ሆነ ያደረግነው እና መንግስት ማሟላት የሚገባውን የቁሳቁሱን የመንገዱን የውሃውን የመብራቱን ሳሟላ ስለቀረ ነው ነዳጅ እንደ ልብ አላገኘንም የሚለው ምክንያቶች አሉ። እና እንግዲህ ቅድም ልክ እንደተባለው በሁለቱም በኩል እነዚህ ነገሮች ስርዓት ባለው መንገድ ተጠንተው እነዛ ነገሮች ደግሞ ሊሳኩ የሚችሉበትን ነገር የሚከታተል ከእርሻ ሚኒስትር ኖሮ መካሄድ የነበረበት ነው። ኤጀንሲ አለ፣ እርግጥ ኤጀንሲ አለ በዛ ስር፣ ግን አሁን እሱ የሚለው እነዚህ አልተሟሉም። ሁለተኛ ደግሞ ያ አካባቢ በውሃ ለሰባት ወር መሞላቱን አላወቅኩም ነበር ነው የሚለው። እና እነዚህ እንግዲህ ሰበቦች ናቸው፣ እንደኔ ግምት ሰበቦች ናቸው። ምክንያቱም አንደኛ ይሄ ኩባንያ በኢትዮጵያ ብቻ አይደለም የሚጀምረው፣ ከዚህ በፊት ኬንያም ሰርቷል እና የኬንያም ልምድ አለ፣ ህንድም አለው እርሻ የህንድም ልምድ አለ። እና ከነሱ በመውሰድ ባለሙያዎችን ልኮ ነገሩን ሊያጠና ይችል ነበር። እና አይ ቲንክ የስግብግብነት ያለ ይመስለኛል ያንን መሬት በቁጥር ለማድረግ። ምክንያቱም ከዚህ በፊት እንደተወያየ ነው ህንድ ህዝቧ በጣም እየጨመረ በመሄድ ላይ ስላለ እዛ ያለው መሬት በቂ ስላልሆነ በአሁኑ ጊዜ የያዙት ከፍተኛ ዘመቻ በአፍሪካ ውስጥ መሬት መሰብሰብ ነው። እና ይሄ እንግዲህ ከዛ ውስጥ ካለ ነው። እንደውም መጨረሻ ላይ ማስጠንቀቂያ ሲሰጠው አትነኩኝም ይሄ ራም ያልኩሽ ራም ካሩቱሪ አትነኩኝም፣ የህንድን ፓወር ታውታላችሁ ብትነኩኝ ብሎ አስፈራርቷቸው ነበረ። እርግጥ በፍራቻ ያቆመ የለም ሊያጣ ችሏል። እና
ማንን ነበር ያስፈራራው?
የኢትዮጵያ መንግስት ነኩኝ አትችሉም ብሎ እኮ አስፈራርቷል። ይሄ ለአዲስ አበባ ለጋዜጠኞች የሰጠው መግለጫ ነው። ያን ያህል ደረጃ ነው እንግዲህ ያላቸው እንትን። በነገራችን ላይ ነገሩ ትንሽ የሚያስደነግጥ ነው። እና እነዚህ ነገሮች እንደኔ ግምት የምግብ አስተማማኝነትን ሊያሟሉ ስላልቻሉ እና ከሁሉም የተገኙት ውጤቶች አመርቂ ስላልሆኑ በሚገባ በአስቸኳይ እንደገና ታይተው ቶሎ እርምጃ መውሰድ ያለበት ይመስለኛል። እና እንደኔ ግምት ያንን ችግሩን ሊፈቱት የሚችሉት የሀገራችን ገበሬዎች ናቸው ብዬ ነው የማምነው። ሀገራችን ገበሬዎች ደግሞ አሉ እና ያ ሊፈቱ የማይችሉበት ምንም ምክንያት የለም።
እሺ እንግዲህ ዶክተር አየለ ውይይታችንን ወደ ማጠቃለል ስለሆን እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
በአንድ በኩል እኔ ለመጥቀስ የምፈልገው ይሄን ኩባንያ አሁን በድንገት አይደለም፣ ከዚህ በፊት ማስጠንቀቂያ ተሰጥቶታል በአንድ ሁለት ጊዜ። በዛም ባንኮች ዕዳ አልከፍልም ብሎ እነሱም ማስጠንቀቂያ ሰጥተውት በመጨረሻ የኢትዮጵያ መንግስት ይሄንን እርምጃ በመውሰዱ አይ ቲንክ ያ ፖዘቲቭ ይመስለኛል። እኔ አዎንታዊ ነው ብዬ ገምታለሁ። እና እነዚህ ኩባንያዎችን በደንብ በመመርመር በሚገባ ውጤት ሊያመጡ ይችላሉ፣ ከዚህ በፊት ሌላው ቦታ ውጤት ትተዋል በሚል መለኪያ መታየት አለበት እንጂ እንደው ዝም ብሎ ከመላ ውጭ ስለሆነ ብሎ የኢትዮጵያን መሬት እንደዚህ ማስረከቡ ትክክል ነው ብዬ አልገምትም።
እሺ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ።
እኛም አዳነችና እንግዳዋን ዶክተር አየለ በከሬ እናመሰግናለን። አድማጮች፣ አሁን የመጨረሻው ሳምንታዊ ቅንብራችን ጤና ነው። አዘጋጅና አቅራቢ ሰለሞን አባተ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን ሰንብታችኋል? ስለ ፖሊዮና ስለ ኮሌራ ክትባቶች፣ ስለ ቲቢ ሕክምና፣ በተለይ መድኃኒቶችን ስለለመደው ዐይነት፣ ስለ አሜሪካ መንግሥታዊ የጤና ጥበቃ መድን ወይም በተቀያሪ ስሙ ኦባማ ኬር፣ እንዲሁም እንዲመገቧቸው ስለ ተፈቀዱሎ አንዳንድ ይፈሯቸው የነበሩ ምግቦች እንነጋገራለን። ፖሊዮን የልጅነት ልምሻን የማጥፋት ግብ እየቀረበ መሆኑ እየተነገረ ነው። ይሁን እንጂ የፖሊዮ ሕልውና ማክተም ከታወጀ በኋላ የሚሰጡት ክትባቶች ለፖሊዮ ማገርሸት ሰበብ እንዳይሆኑ የሕብረተሰብ ጤና ባለሥልጣናት እንዲጠነቀቁ ማሳሰቢያ ተላልፏል። ለዚህ ሥራ የሚረዳና በፖሊዮ ዳግመኛ ላለመያዝ የሚያግዝ አዲስ የክትባት ዝርያ ላይ ተመራማሪዎቹ እየሰሩ ናቸው። የባለሙያዎቹ አንዱም ስጋት የተዳከመውና ለክትባትነት አገልግሎት የሚውለው በየላብራቶሪው ወይም በክትባት ባንኮች ተጠብቆ የሚገኘው ቫይረስ ድንገት ሾልኮ እንዳይወጣና ሌላ መዘዘኛ ወረርሽኝ እንዳያስከትል ነው። አሁንም እንኳ በአንዳንድ የሰውነታቸው የተፈጥሮ መከላከያ ቅስም በታወቀ ሰዎች ላይ ያ የተዳከመው የፖሊዮ ቫይረስ የማንሰራራት አዝማሚያ አሳይቷል። የእንግሊዝ ተመራማሪዎች አዲሱን አይነት ክትባት ያዘጋጁት በዓለም የጤና ድርጅት ጥያቄ ነው። እነዚህ አዳዲሶቹ ዝርያዎች ለክትባት ጥቅም የተዘጋጁት በክትባት ማምረቻ ተቋማት ውስጥም ሆነ ወደ አካባቢያችን ቢገቡ እንኳ ጉዳት እንደማያስከትሉ የእንግሊዝ በሥነ ሕይወት ደረጃዎች ብሔራዊ ኢንስቲትዩት የቫይረሶች መተላለፍ መቆጣጠሪያ መምሪያ ኃላፊ ፊሊፕ ማይነር ተናግረዋል።
በዘመቻው ፍጻሜ ላይ ለጥቅም የሚውለው ይበልጥ ከተዳከመ የፖሊዮ አምጪ ሕዋስ የተቀመመ ክትባት ነው። ምክንያቱም ምንም አለማስቀረታችንን ማረጋገጥ ይኖርብናል። በዚህም መንገድ አሁን ካሉ ክትባቶች የተሻሉትንና ደህንነታቸው ይበልጥ የተረጋገጡትን ይሆናል የምንጠቀመው።
አዲሱ ክትባት ከአሁኖቹ በሕይወት ካሉ ቫይረሶች ከሚሰሩት ይልቅ ደህንነቱ የበለጠ፣ ጥቅሙ ግን የእነዚያኑ ያህል እንደሆነ ማይነር አመልክተዋል።
ፖሊዮ ወይም የልጅነት ልምሻ ከጠፋ በኋላም ይኸው እንዳይነቃ የተደረገው ክትባት መሰጠቱን ይቀጥላል። ያላየናቸው አጋጣሚዎች፣ የዘለልናቸው ደረጃዎች፣ የተወሰኑት መከላከያዎቻቸው የተዳከመ ሰዎች አጋጣሚዎች ሁሉ ሊኖሩ ይችላሉና ነው። እናም በተከናወኑ ስራዎች ላይ ፍጹም እርግጠኞች እስክንሆን የፖሊዮ ክትባቱ ይቀጥላል።
ይህንን ክትባት የልጅነት ልምሻ ከጠፋ በኋላ መጠቀም ይቻል እንደሆነ የመጨረሻ ይሁንታ ለመስጠት አንድ የባለሙያዎች ቡድን ፍተሻና ምክክሮችን እያካሄደ ነው። ከክትባት ንግግር ሳንወጣ የዓለም የጤና ድርጅት ሌላም ብስራት አለው። ጅምላ ፈጁን ኮሌራን መከላከል የሚያስችለው ክትባት በቅርቡ በገፍ ጥቅም ላይ ሊውል ነው። አምራቾቹ እስከዛሬ ወደ 3 ሚሊዮን ለሚሆን ሰው ብቻ የሚበቃ ክትባት ነው ያዘጋጁት ወይም ያወጡት። አሁን ግን ሶስተኛ ፋብሪካ ምርቱን ማውጣት እንደሚችል የዓለም የጤና ድርጅት ፈቃድ በመስጠቱ ምክንያት የክትባቱ ቁጥር በእጥፍ ሊጨምር እንደሆነ ተገልጿል። ይህ ሶስተኛው ኩባንያ ኢዩ ባዮሎጂክስ የሚባል የደቡብ ኮሪያ ተቋም ነው። ይህ በአፍ የሚወሰድ የኮሌራ ክትባት ጥያቄው ከክምችቱ በመብለጡ ምክንያት የዓለም የጤና ድርጅት ከሱዳንና ከሄይቲ የቀረቡለትን ጥያቄዎች ወደ ጎን ለመግፋት መገደዱን የደብሊው ኤችኦ የአጣዳፊ ክትባቶችና ክምችት መምሪያ ኃላፊ ዶክተር ስቲቨን ማርቲን አስታውቀዋል።
We've used it largely in outbreaks and humanitarian crises.
እየተጠቀምንበት ያለነው በሰብአዊ ቀውሶች ወቅት ለሚከሰቀሱ ወረርሽኞች ነው። የዚህ ያዲሱ አምራች መምጣት ግን ከዚያ ወጣ ብለን ችግሩ ባለባቸው አካባቢዎች ሁሉ ክትባት ማድረስ እንድንችል ያግዘናል። በየወቅቱ እንደምናስተውለው የዝናብ ወቅት ሲጀምር የኮሌራው አጋጣሚም ይጨምራል።
ሌሎች ተጨማሪ አምራቾች ክትባቱን ወደ መስራት ይሄዳሉ ብለው እንደሚያምኑ ዶክተር ስቲቨን አመልክተው ዋጋው ከ$1.85 ወደ $1.45 ይቀንሳል የሚል ተስፋ እንዳላቸው ገልጸዋል። በዛሬ የኢትዮጵያ ብር ምንዛሪ ለአንዲት ክትባት ከ39.23 ብር ወደ $30.75 ማለት ነው። በተለይ ኤልኒኞና ድርቁ በበረታበት በዚህ ዓመት አፍሪካ ውስጥ እጅግ የበዛ የኮሌራ ችግር ሊኖር ይችላል የሚል ስጋት አድሮበታል የዓለሙ የጤና ድርጅት። በቅርቡም ታንዛኒያ፣ ማላዊና ኬንያ ውስጥ የተከሰከሱት የኮሌራ ወረርሽኞች ብዙ ጉዳት አድርሰዋል። በዓለም ዙሪያ ሰውን በበዛ ሁኔታ እየጎዳና እየጨረሰ ያለው ብዙ መድኃኒቶችን የለመደው ቲቢ አይነት በርከት ያለ ቁጥር ያላቸውን መድኃኒቶች በመጠቀም ሊገታ እንደሚችል ተገልጿል። ይህንን እየበረታ የሄደ ስጋት ለመጋፈጥ ምናልባት የስድስት የተለያዩ መድኃኒቶች ውሁድ ሳያስፈልገን አይቀርም። በዚህ መድኃኒት ለመድ የቲቢ አይነት ባለፈው የአውሮፓ ዓመት በ2014 ዓ.ም ማለት ነው በዓለም ዙሪያ ወደ 10 ሚሊዮን ሰው መያዙንና 1.5 ሚሊዮን ሰው መሞቱን የአሜሪካው የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። አደጋውን የሚመጥን እርምጃ ካልተወሰደ በመጪዎቹ 35 ዓመታት ውስጥ በዚህ አይነቱ የጠና ቲቢ የሚያዘው ሰው ቁጥር ወደ 75 ሚሊዮን ሊያድግ እንደሚችል ሲዲሲ አሳስቧል። በሲዲሲ የዓለም አቀፍ ቲቢ መቆጣጠሪያ ቅርንጫፍ የቡድን መሪ ፒተር ሴጀልስኪ
So it was clear from this work that
ፈጥነን ካልተንቀሳቀስን አሁን እርምጃ ካልወሰድን መድኃኒት የሚቋቋመው ቲቢ የከፋ ይሆናል።
አሁን ለጊዜው በ9 ሀገሮች ውስጥ በ26 ጣቢያዎች ላይ የተካሄደ ያለው ጥናት የስድስት መድኃኒቶች ውሁድ ጥቂት ተስፋ እየፈነጠቀ ይመስላል። በጥናቱ ከሚሳተፉት ሀገሮች መካከል ደቡብ አፍሪካ፣ ሩሲያ፣ ታይዋንና ኢስቶኒያ ይገኙበታል። የኦባማ አስተዳደርም ይህንን አደጋ መጋፈጥ የሚያስችል የገንዘብ ድጋፍ የሚገኝበትን እቅድ ሰሞኑን ይፋ አድርጓል። ባልደረቦቼን ጄሲካ በርማንን፣ ሊሳ ሽላይንን፣ አማንዳ ስካትን አመሰግናለሁ። ጤና ይስጥልኝ ክቡራትና ክቡራን። የራስዎንና የቤተሰቦን ንጽሕናና ጤና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። እስከ ሳምንት ጤና ይስጥልኝ። በጤና ሰንብቱ።
አሁን የፕሮግራም ማሳሰቢያ።
የአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን የተባለውን አስመልክቶ በኦሮሚያ ከተሞች በተቀሰቀሰ ተቃውሞ እስካሁን የ140 ሰዎች ሕይወት ማለፉን የመብት ተሟጋች ድርጅቶች ገልጸዋል። በብዙ መቶዎች የተገመቱ ተቃዋሚዎችና የፖለቲካ አመራር አባላት መታሰራቸውም ይነገራል። ተቃውሞ አሁንም በአንዳንድ የኦሮሚያ ከተሞች እንደቀጠለ ነው።
መፍትሄው ምንድን ነው? ሰላምስ እንዴት ሊመጣ ይችላል? በዚህ ዙሪያ ጥያቄዎቻችሁን የሚመልሱ ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በ202 205 9942 የውስጥ መስመር 14 ወይም በኢሜይል ለሚቀናችሁ horn@voanews.com በሚለው የኢሜይል አድራሻችን ላኩልን። አድማጮች ስርጭታችን ተጠናቀቀ። በትላንትናው ምሽት ተካሄደውን ጎልደን ግሎብ የተሰኘውን የፊልም ሽልማት ስነ ስርዓት በተመለከተ በነገው ምሽት እናቀርባለን። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራማችንን የመራችልን ብርሃን ኃይሉ፣ ከተቀሩት ባልደረቦቻችን ጋር ሆነን በዚሁ ልንሰናበታችሁ ነው።
መልካም ምሽት። አሁን የትግርኛ ስርጭት ይቀጥላል። ደህና ደሩ።
ደህና ደሩ።